ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አባታችንና አምላካችን ያለፉትን ቀናት ከቃሉ ማዕድ ሳይሳሳ ለእናንተም ለእኛም ሲመግበን እስከዚህች ሰዓት ድረስ አድርሶናል። ጌታ ቸርነቱንና በጎነቱን በእኛ ላይ ለማፍሰስ ፈጽሞ የሚሳሳ አምላክ አይደለም። ኢየሱስ ክርስቶስ ጌታ ነው ወዳጆቼ። ጌትነቱንም ለማንም ማሳልፎ አይሰጥም። እዚህ ጥላ ስር ተከልለን የርሱን ጌትነት እያወጅን በሰላም እንወጣለን፣ በሰላም እንገባለን። ኢየሱስ ጌታ ነው፣ ጌታ ነው፣ ጌታ ነው። ሊሩት
ጌታ ነው፣ ጌታ ነው። ኢየሱስ ጌታ ነው፣ ጌታ ነው፣ ጌታ ነው። የሰላም አለቃ እርሱ ብቻ እኮ ነው። ኢየሱስ ንጉሥ ነው፣ ንጉሥ ነው፣ ንጉሥ ነው። Jesus negos now, negos now, negos now. Este es el alma, paso pa' un año. ወትን ሰውቶ ካልመስል በረከቱ ብዙ ማዳኑ ድንቅ ነው። ክርስቶስ ኢየሱስ አሁን ጌታ ኢየሱስ ጌታ ነው፣ ጌታ ነው፣ ጌታ ነው። ኢየሱስ ጌታ ነው፣ ጌታ ነው፣ ጌታ ነው። የሰላም አለቃ እርሱ ብቻ እኮ ነው። Jesus negos now, negos now, negos now. Jesus negos now, negos now, negos now. Es que se la alma pasó por un año.
እግዚአብሔር አባታችንና አምላካችን ሆይ ንጉሥ የሆነውን የሰላም አለቃ የሆነውን ኢየሱስ ክርስቶስን ልጅህን ስለሰጠህን እጅግ አድርገን እናመሰግናለን። አቤቱ ጌታችን ሆይ የልጆችን ከናፍርት ከፍተህ ኖ ያንተን ድንቅ ሥራና ያንተን ጌትነት እንድናወራ ረድተህናልና ክብር ተመስገን። አቤቱ አምላካችን ሆይ ዛሬም ቢሆን ያንተን ታላቅነትና ጌትነት እናውጃለን። ጌታችንና መድኃኒታችን ሆይ ባለብዙ ዝናዎች ስንት ተነስተዋል። ወርቅ የተሸለሙ፣ ሜዳሊያ የተሸለሙ፣ በጀብዱ ሥራቸው የተሞጋገሱ፣ እንዲሁም ደግሞ የተደነቁ፣ ብዙም የተወራላቸው፣ ብዙም የተጻፈላቸው ሰዎች አሉ። ግን ያልፋሉ፣ አልፏልም። አንተ ግን ብቻህን ስምህን አስከብረ ጌትነትህን አስከብረ ማንነትህን አስከብረ ኖርሃልና እውነትም ጌታ ነህ። ኢየሱስ ክርስቶስ ከሰይጣን ከዲያብሎስ ከመከራና ከጉስቁልና የምታወጣ አንተ ብቻ መሪ እንደሆንክ ተገነዘብን። አቤቱ አምላካችን ሆይ እስከ መጨረሻውም በአንተ ግዛት፣ በአንተ ምሪት፣ በአንተ አስተዳደር፣ በአንተ ጌታዬ ሆይ በጎ ፈቃድ ውስጥ እንድታኖረን እንማጸንሃለን። አሁንም ጌታ ሆይ አንተ ጌታ ነህ፣ ኢየሱስ ጌታ ነህ። አሜን።
መልካም ጌታ ነፍስን የሚመልስ ልጆችን ማለት ቁስልን የሚፈውስ የእስራኤል አምላክ እግዚአብሔር ይባረክ። ውበቱን ለብሶ ይንቀጠል ይርክ። ኢየሱስ ጌታ ነው፣ ጌታ Jesus gets on it, gets on it, gets on it. Yes, and I'm a letter, so much of course. Jesus, he goes now, he goes now, he goes now. ኢየሱስ ንጉስ ነው ንጉስ ነው ንጉስ ነው ከዘላለም በዙፋኑ ላይ
ኢየሱስ ክርስቶስ እስከ ዘላለም በዙፋኑ ላይ ነው። ከዚህ ቀደም ደጋግሜ እንደተናገርኩት ወገኖቼ እኔና እናንተ የምንደነግጠውና የምንፈራው ኢየሱስ ክርስቶስ ዙፋኑን ለቆ ለሌሎች የሚሰጥ ከሆነ ብቻ ነው። ጌታችን በዙፋኑ ላይ ካለ ማንም ምንም አያስደነግጠንም። ሂሩት በዚህ ዝማሬ ስላገለገለችን እግዚአብሔር አብዝቶ ይባርካት ይያልን ወደ ዛሬው ዝግጅታችን እናልፋለን። ጆች ትላንትናውና ባለፉት ቀናት በተከታታይ እየተመለከትነው አንደኛን ዜና መጽሐፍ ከምዕራፍ 18 እስከ 20 ያለውን ነበር። እነዚያ ሶስት ምዕራፎች ውስጥ ዳዊት ያካሄዳቸውን ጦርነቶች ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ትላንትና ቃል እንደገባንላችሁ ይዘን የቀረብነው አንደኛ ዜናን ምዕራፍ 21ን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኛ ዜና ምዕራፍ 21 ን አውጡ። አድማጮች የዚህ ያንደኛ ዜና ምዕራፍ 21 አብይ ሐሳብ የሚያጠቁረው ወይም የሚያወሳው ዳዊት የሕዝብ ቆጠራ በማካሄዱ የሰራውን በደል ወይም ኃጢአትን ነው። ልድገምላችሁ። የዚህ ምዕራፍ አብይ ሐሳብ የሚያሳየው ዳዊት የሕዝብ ቆጠራ በማካሄዱ የሰራውን ኃጢአት ነው። በዚህ ምዕራፍ ውስጥ ዳዊት ሕዝብን ለማስቆጠር በመነሳቱ ትልቅ ኃጢአት እንደሰራ ተደርጎ ተዘግቧል። ከቤርሳቤህ ጋር ያደረገው ኃጢአት ግን ፈጽሞ አልተነሳም። አንዳንድ ሰዎች ተነስተው ዳዊት ሕዝቡን ሊቆጥር በመነሳቱ ይህንን ያህል ትልቅ ኃጢአት አደረገ ብዬ አላምንም ሊሉ ይችላሉ። ሆኖም ከቤርሳቤ ጋር የፈጸመው ዝሙት ግን ትልቅ ኃጢአት እንደሆነ ሁሉም ይስማማሉ። እኔም በሆን ወገኖቼ ከነዚህ ሰዎች ጋር እስማማለሁ። ይህ ኃጢአት መጥፎ ርኩሰት እንደሆነ ማምናለሁ። ነገር ግን በዚህ ምዕራፍ ውስጥም ሆነ በአጠቃላይ በዜና መጽሐፍት ውስጥ የተዘረዘሩት ሐሳቦችና ሁኔታዎች በሙሉ ከእግዚአብሔር እይታ አኳያ የተነገሩ ናቸው። ዳዊት ከቤርሳቤ ጋር ያደረገውን ኃጢአት እግዚአብሔር በዜና መዋዕል መጽሐፍት ውስጥ አልዘገበውም። ነገር ግን ሕዝቡን የመቁጠሩን ኃጢአት ዘግቦት ወይም ሲያወሳው ወይንም ደግሞ ሲያነሳውና ያለን ወይም ደግሞ እናነባለን። ይህ የሚያሳየው የእግዚአብሔርን የመንፈሳዊነት ደረጃን ነው። ይህም ሁኔታ የዳዊትን ደህንነት አልነካም። የነካው ነገር ቢኖር ግን ሕዝቡ ከእግዚአብሔር ጋር ያለውን የግል ግንኙነት ነው። እስቲ በአንደኛ ዜና ምዕራፍ 21 ቁጥር 1 ላይ የተዘገበውን ቃል አብረን እናንብብ። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አሁን ዳዊት ህዝቡን ለመቁጠር ያነሳሳውን እነተኛ ምክንያት አወቅን። ለዚህ ሁሉ አጥያት ምክንያት ማን ነበር ማለት ነው? ሰይጣን ነበር። ቃሉ እንደሱ ነው የሚለን። ከዳዊት በስተጀርባ ሆኖ ህዝቡን ይቆጥር ዘንድ ዳዊትን ሰይጣን ይገፋፋው ነበር። ይህም ሁኔታ ለዳዊት ታላቅ አጥያት ሆነበት። ዳዊት ከቤርሳቤ ጋር የፈጸመው አጥያት የግል አጥያት ነበር፣ በስጋ የተፈጸመ አጥያት ነበር። ስለዚህ ማጥያት በመዝሙር 51 ውስጥ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ በማለት አልቅሷል። መዝሙር 51 ቁጥር 1ን ተመልከቱ። ነገር ግን በዚህ ስፍራ ሰይጣን በእስራኤል ላይ ሲነሳና ዳዊት ህዝቡን እንዲቆጥር ሲያነሳሳው ነው የምንመለከተው። አለፍ ብለን ቁጥር 2ን እንመልከት። ዳዊትም ኢዮአብንና የህዝቡን አለቆች ሂዱ፣ ከቤርሳቤህ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኛላቸው ይላል። ተመልከቱ እንግዲህ ሙሴ ህዝቡ በምድረ በዳ ውስጥ ጉዞ ሲጀምሩና የምድረ በዳውን ጉዞ ሲፈጽሙ ቆጠራ እንዳካሄደ ታስታውሳላችሁ። ይህንም በማድረጉ ምንም ስህተት አልሰራም ነበር፣ እግዚአብሔርም ስህተትን አላገኘበትም። ነገር ግን በዚህ ቦታ ላይ በዳዊት ላይ ስህተት ሆኖ ተገኘ። የዚህም ምክንያት ዳዊት የህዝብን ቆጠራ ባደረገበት ወቅት በኩራትና በትዕቢት ነበር የፈጸመው። እስቲ ንባባችንን እንቀጥል። ኢዮአብም ቁጥር 3ን ተመልከቱ። እግዚአብሔር ህዝቡን ባሁኑ ላይ 100 ጥፍ ይጨምር፣ ጌታዬ ንጉሥ ሆይ ሁሉ የጌታዬ ባሪያዎች አይደሉምን? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል አለ ይላል። ይህ ሰው ነበር ቆጠራውን በመጀመሪያ የተቃወመው። ዳዊት ግን የቆጠራውን ውጤት ለማወቅ ፈለገ። በቆጠራው ውስጥ ግን ስህተት ነበረበት። ኢዮአብ በዚህ ድርጊት ውስጥ ትዕቢትና ኩራት እንዳለበት ተገንዝቦ ነበር። ኩራትና ትዕቢት ወገኖቼ የኃጢአት መገለጫዎች ናቸው። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ አያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግን የእግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር ይላል። ኤርምያስ ምዕራፍ 9 ቁጥር 23 እና 24ን ይመለከቷል። ዳዊት ህዝቡን እንዲቆጥርለት እግዚአብሔር አላዘዘውም። ዳዊትም ህዝቡን ለመቁጠር ሲነሳ በእግዚአብሔር ላይ ታምኖ ሳይሆን በራሱ ተመክቶ ነው። ስለዚህ ህዝቡን ለመቁጠር ያነሳሳው ነገር ቢኖር በኃጢአት የተሞላው ኩሩ ልቡ ነበር። ዳዊት በእግዚአብሔር ከመአመንና በርሱ ላይ ከመደገፍ ይልቅ በሕዝቡ ብዛት ላይ መተማመንን ወደደ። ይህን አስመልክቶ ከቁጥር 4 እስከ 6 ያለውን ስፍራ በኋላ ተመልከቱ። በቆጠራው መሰረት በእስራኤል 1,100,000 ወንዶች ሲኖሩ፣ ልብ በሉ፣ በቆጠራው መሰረት በእስራኤል 1,100,000 ወንዶች ሲኖሩ በይሁዳ ደግሞ 500,000 ወንዶች ነበሩ። ሙሴ ቆጠራውን ባካሄደበት ወቅት ጠቅላላ የወንዶች ብዛት 603,000 ነበሩ። ስለዚህ ዳዊት ከሙሴ ጋር ሲነጻጸር በ1,000,000 ወንዶች ብልጫ ነበረው ማለት ነው። ይህ ሁኔታ በዳዊት ሕይወት ውስጥ ምንም አይነት ተቃርኖ እንደፈጠረ እንመለከታለን። ዳዊት እረኛ በነበረበት ወቅት ወገኖቼ ወደ ጦር ሜዳ መጥቶ ግዙፍ ጎልያድ እስራኤልን ሲያዋርድና በእግዚአብሔር ሕዝብ ላይ ሲሳለቅ በሰማ ጊዜ የእስራኤልን ሕዝብና ተዋጊውን ሊቆጥር አልተነሳም። የተናገረው ነገር ቢኖር ልቀቁኝና እኔም ልፋለም የሚል ብቻ ነበር። ይህንን ብርታት ከየት አግኝቶ ይሆን? ደህና፣ ይህንን ብርታት ያገኘው በእግዚአብሔር ላይ በመታመኑ ነበር። ይህ ትንሽ እረኛ ልጅ ዳዊትን ማለቴ ነው፣ ወደ ወንዝ ወረደ። በዚያም 5 ድንጋዮችን መረጠ፣ በወንጭፍ ውስጥ አድርጎም በእግዚአብሔር ታምኖ ወደ ግዙፍ ተዋጊ ወደ ጎልያድ ወረወራቸው። ድንጋዩም የጎልያድን ግንባር መታ፣ ጎልያድም ድል ተመታ። ወገኖቼ 1,000,000 ተዋጊዎች ካላችሁ የእግዚአብሔር አስፈላጊነት ብዙ ላይሰማችሁ ይችላል። በስጋችሁ ተኩራርታችሁ በትዕቢት ትመላለሱ ይሆናል። 5 ድንጋይና 1 ወንጭፍ ብቻ ካላችሁ ግን የእግዚአብሔር አሸናፊነትና ብርታት እጅግ አስፈላጊ እንደሆነ ትረዳላችሁ። ኢዮአብ ዳዊትን ተቃውሞት ነበር። ዳዊት እነዚህ ሁሉ ሰዎች ያንተ ናቸው፣ መቁጠር አያስፈልግህም፣ ይህንን ሁሉ ሕዝብ እግዚአብሔር ሰጥቷል፣ ከእግዚአብሔር ጋር በቂ ናቸው ብሎት ነበር። ዳዊት ግን ወገኖቼ በመቁጠሩ ጸና። ዛሬ ባለማችን ላይ ያሉት አላላቅ አገሮች ባላቸው ሰው ጨራሽ መሳሪያ በመታመን እግዚአብሔር አያስፈልገንም ይላሉ። ወገኖቼ እግዚአብሔር ዛሬም ቢሆን ለእያንዳንዳችን ያስፈልገናል። በዚህ ዘመን ሰዎች በተሳሳተ ነገር ያምናሉ። የዳዊት ምትልቁ ኃጢአት አለማመኑ ነበር። ያለማመን በብዙ አማኞች ሕይወት ውስጥ እንዳለ ገነዘባለሁ። ብዙዎቻችን እሁድ ጠዋት ወደ ቤተ ክርስቲያን ስንሄድ ባለመታመን ታጅበን ነው ከቤት የምንወጣው። ወገኖቼ እግዚአብሔር አለማመናችንን የሚመለከተው እንደ ትልቅ ኃጢአት አድርጎ ነው። ሰይጣን ዘወትር ካለማመናችን በስተጀርባ ይቆማል። አስተውሉ፣ ሰይጣን ዘወትር ካለማመናችን በስተጀርባ ይቆምና ይጎተጉተናል። አለማመን በልባችንና በአእምሮአችን ውስጥ በማኖር በእግዚአብሔር እንዳንደገፍ ያደርገናል። ልባችንን በሰዎች በወታደሮቻችን በገንዘብና ከእግዚአብሔር ውጪ በሌሎች ነገሮች ላይ በማድረግ በጌታ እንዳንታመን ይዋጋናል። የዳዊት ምቆጠራ ኃጢአት የሆነው በዚህ ምክንያት ነው። ዳዊት ከስህተት በመማሩ እንዲህ ይላል፣ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል፣ በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል ይላል። መዝሙር 118 ቁጥር 8 እና 9ን ተመልከቱ። መዝሙር 118 ቁጥር 8 እና 9ን ይመለከቷል። አቤቱ አንተን ታመንኩ ለዘላለም አልፈር ይላል ጨምሮ። መዝሙር 71 ቁጥር 1ን እንዲሁ በኋላ ተመልከቱ። እነዚህን ጥያቄዎች ራሳችንን መጠየቅ ይገባናል። በእርግጥ እግዚአብሔር እናምነዋለንን? በእግዚአብሔር ስንታመናለንን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን ጻፊ። ዕብራውያን ምዕራፍ 11 ቁጥር 6ን በኋላ ተመልከቱ። ጌታ ኢየሱስ ሲናገር መንፈስ ቅዱስ ወደዚህች ዓለም በመጣ ጊዜ ዓለምን ስለ ኃጢአቷ ይወቅሳል ይላል። ምን አይነት ኃጢአትን ይሆን የሚወቅሰው? ምክንያቱም በኔ ባለማመናቸው ነው ይላል። ዮሐንስ 16 ቁጥር 9ን ተመልከቱ። ዮሐንስ ምዕራፍ 16 ቁጥር 9ን ተመልከቱ። ጳውሎስ ሲጽፍ የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል፣ በእምነትም ያልሆነ ሁሉ ኃጢአት ነው ይላል። ሮሜ ምዕራፍ 14 ቁጥር 23ን ልብ ይሏል። ዳዊት ምን አይነት ክፉ ኃጢአት እንደሰራ አሁን ማየት ጀመረ። እስቲ ዳዊት የራሱን ቅጣት ለመቀበል መምረጡን ስለሚያወሳው ክፍል ከአንደኛ ዜና ምዕራፍ 21 ከቁጥር 7 እስከ 8 ባለው ስፍራ ላይ እናነባለን። ዳዊት የራሱን ቅጣት ለመቀበል መረጠ። ከዚህም ነገር የተነሳ እግዚአብሔር ተቆጣ። ቁጥር 7 እና 8ን ተመልከቱ። እስራኤልንም ቀሰፈ። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍና አድርጌአለሁና የባሪያን ኃጢአት ታስወግድ ዘንድ ለምንሃለሁ አለው ይላል። እግዚአብሔርም ዳዊት የሚቀጣበትን ቅጣት ይመርጥ ዘንድ ለዳዊት አቀረበ። ይህንን ከቁጥር 9 እስከ 12 ባለው ስፍራ ላይ ታገኛላችሁ። ከቁጥር 9 እስከ 12 ባለው ስፍራ ዳዊት የሚቀጣበትን ቅጣት ስለ መምረጡ እንመለከታለን። እስቲ ዳዊት የሚለውን እንስማ። በአሁኑ ጊዜ ዳዊት ታላቅ ሰው እንደሆነ እንደምታስቡና ከኔ ጋር እንደምትስማሙ ተስፋ አደርጋለሁ። በእርግጥ እንደኔና እንደናንተ ሰው ነው ዳዊትም። ስለዚህም ተሳሳተ፣ ኃጢአትም ሠራ። ነገር ግን ደህንነቱንም ሆነ ከእግዚአብሔር ጋር የነበረውን መልካም ኅብረት አላቋረጠም። ቁጥር 13ን አለፍ ብላችሁ ደግሞ ተመልከቱ። እስቲ እናንብበው። ዳዊት ምጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለው ይላል። ዳዊት እግዚአብሔርን ያውቀዋል። ይህ ሰው ነበር እንግዲህ በሰው ሊመካ ፈልጎ የሕዝብ ቆጠራን ያካሄደው። አሁን ግን ስህተቱ ምን ላይ እንደሆነ ገባው። እንደሚመስለኝ ዳዊት በዚህ ወቅት ሳይሸመግል አልቀረም። ገና ትንሽ ልጅና እረኛ ሳለ ነበር ወንጭፍንና አምስት ድንጋዮችን ይዞ ጠላቱን የተጋፈጠው። እግዚአብሔርም እንዴት እንደረዳው ሳስታውስ አልቀረም። አሁን ግን በእግዚአብሔር ባለመታመኑ ምስክርነቱ የተበላሸ ሆነ። ዳዊት እንደኛው ሰው ነው ወገኖቼ። እኛ ብዙ ጊዜ እግዚአብሔር ደህንነትን እንደሰጠን እናምንና በችግር ውስጥ ስንገባ ግን እግዚአብሔር እንደሚያድነን ማመን ይከብደናል። ዳዊት ወዳጆቼ ወደ ጠላቶቹ መመልከት ጀመረ። ቁጥራቸውና መንግስታቸው ታላቅ እንደሆነ ተመለከተ። ከብዛታቸውና ከታላቅነታቸው የተነሳ በመደነቁ ትልቁንና ኃያል የሆነውን አምላኩን እግዚአብሔርን ረሳ። ስለዚህ ጉልበቱንና ኃይሉን ለመመጠን የሕዝብ ቆጠራን አካሄደ። እኛስ ስንት ጊዜ ነው የጠላታችንን ኃይል ገምተን ወደ ራሳችን ታናሽነት የተመለከትነው? ብዙ ጊዜ ፈተና የልባችንን በር ሲያንኳኳ በእግዚአብሔር ከመደገፍና እርሱን ከመመልከት ይልቅ ወደ ተለያዩ ነገሮች ተመልክተን ተስፋ ማድረግ እንጀምራለን። የራሳችንን መውጫ ቀዳዳ ማበጃጀት እንጀምራለን። በርግጥም በእግዚአብሔር ላይ ካለማመናችን የተነሳ እምነታችን በሚታይ ነገር ላይ አኖርን። ነገር ግን ወገኖቼ ዳዊት አምላኩን ያውቅ ነበር። ሲናገርም በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛል አለ። እናንተስ እንዴት ነው የምትለምኑትና የምትጸልዩት? እንዴትስ ነው የምትወስኑት? ወንድሜ፣ አጎቴ፣ አክስቴ ወይንም ደግሞ ሌላኛውን ጓደኛችንን ስም እየጠራን ከዚህ ጭንቀት ያወጣኛል፣ ብዙ ገንዘብ አለው፣ ብዙ ዕቀት አለው፣ ብዙ ሙከራም አለው፣ ስለዚህም ይታደገኛል ብለን በፈራሹ ሥጋ የምንደገፍ ስንቶቻችን ነን? በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛል አለ ዳዊት። እናንተስ በማን እጅ ብትወድቁ ይሻላችኋል? ባጎታችሁ፣ በወንድሞቻችሁ፣ በእህቶቻችሁ፣ በአባታችሁ ወይስ በእናታችሁ? ለምን ይሆን ዳዊት ይህንን የተናገረው? ምክንያቱም ዳዊት እግዚአብሔር ማር አምላክ እንደሆነ በመማሩ ነው። ብዙዎቻችን ስለ እግዚአብሔር መልካምነት መማራችንን እኔ እጠራጠራለሁ። እግዚአብሔር እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ ይላል መዝሙር 130 ቁጥር 10ና 11ን ልብ ይሏል። መዝሙር 130 ቁጥር 10ና 11ን ተመልከቱ። እግዚአብሔር ወዳጆቼ ማሕሪ አምላክ ነው፣ ለጠፋው ዓለም ዛሬ ደህንነትን ሰጥቷል። ለምን ይሆን ይህንን ደህንነት ለዚህ ለጠፋው ዓለም የሰጠው? ምክንያቱም ክርስቶስ በፍርድ ወንበር ሳይሆን በምሕረት ወንበር ላይ ስለተቀመጠ ነው። ዮሐንስ እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ እንዳለ ታስታውሳላችሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 2ን ልብ በሉ። የእግዚአብሔር ምሕረት የተትረፈረፈ ነው፣ ለመዳን የምትፈልጉ እናንተ ኃጢአተኞች በሙሉ ወደ ምሕረት ወንበር ኑና ምሕረቱን ተደገፉ፣ ለምኑ። እግዚአብሔር ሊያድናችሁ የሚችለው በዚህ መንገድ ብቻ ነው። ለእናንተ የሚሆን ምሕረት ስላለው ወደ እርሱ ልትቀርቡ ትችላላችሁ። ወደ ኋላ መለስ ብዬ የተደረገልኝ ንሳስብ ወገኖቼ፣ እግዚአብሔር ምን አይነት መልካም አምላክ እንደሆነ እረዳለሁ። እርሱ ለእኔ ብቻ ሳይሆን ላልዳነው ዓለም በሙሉ መሐሪ አምላክ ነው። ለምን ይሁን በዚህች ዓለም ላይ ለመፍረድ በቶሎ ያልመጣው? ምክንያቱም እርሱ መሐሪ ስለሆነ ነው። አስተዋላችሁ? እርሱ መሐሪ ስለሆነ ነው። አንድ ቀን ጌታችን ይገለጣል። አንድ ቀን ግን መድኃኒታችን ይመጣል። እስከዚያው ቀን ድረስ ግን ይታገሳል። መሐሪም ስለሆነ ላልዳኑት ሁሉ የንስሐን ጊዜ ይሰጣል። ምሕረቱ ለዛሬ ብቻ ሳይሆን ለመጪው ጊዜ ሁሉ ነው። ስለዚህም ወዳጆቼ በምሕረቱ ላይ ልንታመን ይገባናል። ዳዊት በመዝሙሩ ውስጥ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና አይላል። መዝሙር 136 ቁጥር 1ን ይመለከቷል። ስለዚህም ዳዊት ራሱን በእግዚአብሔር ምሕረት ላይ ጣለ። ይህንን በተመለከተ ከአንደኛ ዜና ምዕራፍ 21 ከቁጥር 14 እስከ 17 ያለውን ስፍራ በኋላ ተመልከቱ። ይህንን ስፍራ እንድትመለከቱ አጥብቄ ነግራችኋለሁ። አንደኛ ዜና ምዕራፍ 21 ከቁጥር 14 እስከ 17 ያለውን ከዚህ ከፕሮግራሙ በኋላ አንብቡት። ይህንን ድንቅ የሆነ የዳዊትን ጸሎት ልብ ብላችሁ ተመልከቱ። እርሱ ለፈጸመው ስህተት ሙሉ በሙሉ ኃላፊነትን ወሰደ። ከቁጥር 14 እስከ 17 ያለውን ስፍራ አንብቡ። ዳዊት ትልቅ ነገር ነው ያደረገው። በዚህ ክፍል መሰረት ማለት ነው ከቤርሳቤ ጋር የዝሙትን አጥያት ባደረገ ጊዜ የተናገረው አንዳች ነገር አልነበረም። በተቻለው መጠን ግን ኃጢአቱን ለመሸፋፈን ሞክሮ ነበር። አሁን ግን ያደረገው ነገር የተለየ ነው። ካለፈው በመማሩ ነፍሱ በእግዚአብሔር ፊት ተራቁታ እንደቆመች አወቀ። ለእግዚአብሔርም ለዚህ ሁሉ ኃጢአት ተጠያቂ እኔ ነኝ፣ ይህንን ሁሉ ያደረኩት እኔ ነኝ፣ ፍርዱም በኔ ላይ ይሁን አለ። ክብሯን አድማጮቼ፣ እኛስ እንደ ዳዊት በበደልን ጊዜ፣ ስንፍናንም በጌታ ፊት ባደረግን ጊዜ ተጠያቂው እኔ ነኝ፣ በድያለሁ፣ ምሕረት ይብዛልኝ ብለን በንስሐ ልብ በፊቱ እንወድቃለንን? ስንቶቻችንን ዛሬ ባደረግነው በትንሹም በትልቁም ኃጢአት በእግዚአብሔር ፊት ለማንባትና ለመናዘዝ የምንቀርበው? ጎረቤቶቻችንን በድለን ይሆናል፣ ጓደኞቻችንን በድለን ይሆናል፣ በቤት ውስጥ ልጆቻችንና ባለቤቶቻችንን ማለት ሚስቶቻችንን በድለን ይሆናል። ስንቶቻችንን ታዲያ በዚህ ተናዘን ወይም ደግሞ ለመናዘዝ በእግዚአብሔር ፊት የምንቀርበው? ወገኖቼ፣ የንስሐን ልብ እግዚአብሔር ለእያንዳንዳችን ይፍጠርልን። ይህንንም የሚያደርግ ልብ እግዚአብሔር ለእያንዳንዳችን ይፍጠርልን። ጌታ ስለዚህ ድንቅ ቃሉና አሰራሩ ለዘላለም የተመሰገነ ይሁን። አሁንም ቢሆን እስቲ ከዚህ ዝማሬ ጋር በንስሐ ልብ በእግዚአብሔር ፊት እንቅረብ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።